ሰነበታችሁ? እግዚአብሔር አምላካችን ሳምንቱን በሰላም ጠብቆ ለዚህ ሰዓት ስላደረሰን ስሙን እንባርካለን። እግዚአብሔር መልካም አባት ነው። መልካምነቱ አልተለየንም። ስሙ የተባረከ ይሁን። ካሁን በፊት የጀመርነውን ኢየሱስን መምሰል የሚለውን ርዕስ ዛሬም አብረን እንመለከታለን። በቅድሚያ ግን እህታችን አዜብ ኃይሉ የምትዘምረውን አንድ መዝሙር ላሰማችሁ። የኢየሱስን መምሰል በሚለው ርዕስ እንነጋገር። ባለፈው ይህንን ርዕስ ተመልክተናል። እግዚአብሔር አምላካችን ዛሬ ደግሞ በሚሰጠን በዚህ ባለን ጊዜ ይህንኑ ሀሳብ ቀጥለን እንመለከታለን። ይህንን ኢየሱስን መምሰል በሚለው ርዕስ ስንነጋገር ባለፈው ሳምንት ያነሳነው ሀሳብ ኢየሱስን ለመምሰል ኢየሱስ ከጀመረበት መጀመር እንዳለብን ከፊልጵስዩስ ምዕራፍ 2:5-8 ያለውን ሀሳብ አንስቼ እንደነበር ታስታውሳላችሁ። ጌታ ኢየሱስ እኛን ለማዳን ሲል ከመለኮታዊ ስልጣኑና ኃይሉ ራሱን ዝቅ አድርጎ ከሰው ደረጃ ባነሰ መንገድ ትሁት ሆኖ እንደመጣና ጌታ ኢየሱስ የባሪያን መልክ ይዞ በሰው ምሳሌ ራሱን ባዶ እንዳደረገ ሰምተናል። ጌታ ኢየሱስ ትሁት መሆን ብቻ ሳይሆን አባቱን እስከ መስቀል ሞት እንደታዘዘና እግዚአብሔርም ከዚያ የተነሳ ያለ ልክ ከፍ ከፍ እንዳደረገውና ከስምም ሁሉ በላይ ያለውን ስም እንደሰጠው ያም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም እንዲንበረከኩና ለእግዚአብሔርም አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው የሚለውን አንብበናል። በተለይም በዚህ ዘመን በክርስቲያኖች መካከል ከባዱ ኃጢአት ትዕቢትና ማስመሰል መሆኑንም አንስቼ ነበር። ክርስቶስን መምሰል በቃልም በተግባርም እርሱ ባለፈበት ማለፍ ነው። የሌለንን እንዳለን መሆን ሳይሆን ያለንን እንኳ የኛ አለመሆኑን አስበን ስለ ጌታ ስንል ክብራችንን እንኳ መጣል መሆኑን ማወቅ ይገባናል። ወገኖቼ መታበይን አቁመን በትትና መመላለስ እስክንጀምር ድረስ ከእግዚአብሔር ጋር እንደ ተጣላን ከጸጋውም እንደ ራቅን የምንኖር ሰዎች ነን። ኢየሱስ ለእግዚአብሔርም ለሰዎችም ባሪያ ሆኖ ነበር ያገለገለው። መቼም ባሪያ የራሱ ፈቃድ የሌለው በጊዜውም አለጊዜውም የጌታውን ፈቃድ የሚያደርግ ሰው ነው። በማቴዎስ 20:25-28 ባለው ክፍል ጌታ ኢየሱስ ይህንን እውነት በደቀ መዛሙርቱ ልብ ለማስቀመጥ ሲል እንዲህ አለ። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው ታላላቆች በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንግዲህ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ወገኖቼ ክርስትና በዚህ የሚጠቃለል ነው። አንዳችን ለሌላችን አገልጋይ ልንሆን ማለት ነው። ጌታ በደቀ መዛሙርቱ መካከል የነበረውን የስልጣንና የበላይ የመሆን ክርክር ካወቀ በኋላ የበላይ ለመሆን የበታች መሆን እንደሚያስፈልግ አስተማራቸው። በማቴዎስ 20:21 ለዚህ መነሻ የሆነውን ሀሳብ እናነባለን። የዘብዴዎስ ልጆች እናት ወደ ጌታ መጣ፣ ከሰገደችለት በኋላ ሁለቱ ልጆቼ አንዱ በግራ አንዱ በቀኝህ በመንግስትህ እንዲቀመጡ እዘዝ አለችው። ጌታም መልሶ የምትለምኑትን አታውቁም አላት። እኔ የምጠጣውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? እንችላለን አሉት። ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው አለ። ወገኖቼ የእነዚህን ሰዎች ችግር ስናይ ራሳችንንም በዛ ውስጥ ልናይ ይገባናል። ዛሬስ በእኛ ልብ ያለው ምን ይሆን? እስቲ ጸሎታችንን ልብ ብለን እናስተውል። በመንፈሳዊ ሕይወታችን ምን ለመሆን ነው የምንመኘው? ጥማታችን ምን ይሆን? የዘብዴዎስን ልጆች ጥያቄ ሌሎቹ ሲሰሙ ተቆጡ። እነዚያ ሁለት ሰዎች ቀድመው ጠየቁ እንጂ የጠየቁት ጉዳይ በሌሎችም ልብ ያለው ጥያቄ ነው። ዛሬም በየቦታው ያለው ጦርነት የሌላው ባሪያ የሌላው አገልጋይ ለመሆን ሳይሆን ሌላው እንዲያገለግለው መፈለግ ነው። እኔ እበልጣለሁ ማለት ነው። ለወንድሜ ለእህቴ ባሪያ ልሁን ብሎ የተነሳ ችግር ያጋጠመው ሰው አይታችሁ ታውቃላችሁ? ትልቁ ግብግብ፣ ትልቁ ጦርነት እኔ እበልጣለሁ፣ እኔ ከማን አንሼ፣ እኔ በተሻለ መንገድ አደርገዋለሁ፣ እኔ ቢሆን እንዲህ አላደርግም ነበር የሚለው ነገር አይደለም ወይ? ከሰው ጋር ባለን ግንኙነት ችግራችን የኔነት ጉዳይ አይደለም? ለሌላው ባሪያ መሆን የሚቻለው አስቀድሞ የጌታ ባሪያ ሲኮን ነው። መብቱን ለጌታ ያልሰጠ ሰው ምን ጊዜም መብቱን ለማስከበር፣ ማንነቱን ለማስጠበቅ ህይወቱ ያልፋል። ወገኖቼ፣ እንደ ራስ ወዳድነት ሰውን ችግር ውስጥ የሚጨምር ነገር በዚህ ዓለም ላይ የለም። ጌታ ኢየሱስ ይህንን ስለሚያውቅ ይከተሉት ለነበሩ ደቀ መዛሙርት እንዲህ አላቸው፣ ማንም እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ይህን ሀሳብ ማቴዎስ 16 ቁጥር 24 እና 25 ላይ ታገኙታላችሁ። ወገኖቼ፣ ዛሬ ልናውቀው ልንረዳው የሚገባ እውነት ቢኖር በመዋረድ መክበር፣ በመሞት መነሳት፣ በመውረድ መውጣት እንዳለ ልናስተውል ይገባናል። ዛሬ ሌላ ሁሉ ቢቀር፣ ይህ አንድ ነገር በውስጣችን ቢቀር፣ ይህን የሌላው ባሪያ ሆኖ ማገልገልን ጉዳይ ቢገባን፣ በዚህም መመሪያ ብንኖር፣ የእግዚአብሔርን ፈቃድ ማስፈጸሚያ መሳሪያዎቹ ልንሆን እንችላለን። ወገኖች፣ ችግራችን የቃሉን እውቀት ማጣት ሳይሆን ባወቅነውና በተረዳነው መኖር አለመቻል ነው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሐዋርያው ጳውሎስ ለወጣቱ ለጢሞቴዎስ ሲመክረው እንደዚህ አለው። ያን ክፍል አውጥቼ አነብላችኋለሁ። ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን የአሁንና የሚመጣውም ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይላል። ብዙ የምናውቃቸው እውነቶች አሉ። ዛሬ እንኳን እኔ አሁን የምናገረውን ቃል ብዙ ጊዜ ሰምታችሁት ሊሆን ይችላል። ችግራችን የቃሉ አለማወቅ ሳይሆን ያወቅነውን በስራ አለመተርጎም፣ በስራ አለማዋል ነው። ይሄ ደግሞ ዝም ብሎ የሚሆን ጉዳይ ሳይሆን ራሳችንን ለእግዚአብሔር በመስጠት የተረዳነውን እውነት ለመኖር በመነሳት ነው። ጳውሎስ ለጢሞቴዎስ ያለው ይህንን ነው። ራስክን አስለምድ ይለዋል። ራሳችንን ዲሲፕሊን ልናደርግ፣ ለጽድቅ ለእውነት ልንቆም ያስፈልገናል። መጽሐፍ ቅዱስ ለእግዚአብሔር ፍጹም ታዛዥ ባሪያ ሆኖ ስለማገልገል ብዙ የሚያስተምረን አለ። አንዱና የመጀመሪያው ጌታ ኢየሱስ ራሱ ነው። ከዚያ በመቀጠል ታማኝ ባሪያዎቹ ሆነው በቅድስና፣ በጽድቅ፣ በታማኝነት ያገለገሉትን መጥቀስ እንችላለን። በሉቃስ ምዕራፍ 2 ከ25 እስከ 35 ባለው ክፍል ስምዖን የተባለ የእስራኤልን መጽናናት የሚጠብቅ ጻድቅ፣ ትጉህ፣ የእግዚአብሔር መንፈስ በላዩ የነበረ ሰው ነበረ። ይህ ሰው በጌታ የተቀባውን ሳያይ እንደማይሞት በመንፈስ ተረድቶ ነበርና በመንፈስ ቅዱስ ተመርቶ ወይም በመንፈስ ሆኖ ወደ ቤተ መቅደስ ወጣ። ሕፃኑን ኢየሱስን ሲያይ ተቀብሎ አቀፈውና እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና አለ። ከዚህ ምን እንረዳለን? የእግዚአብሔር ባሪያ ምን አይነት ባህሪ እንደሚኖረው እንመለከታለን። የእግዚአብሔር ባሪያ ጻድቅ፣ ትጉህ፣ በመንፈስ ቅዱስ የተሞላ ሰው ነው። ጻድቅ መሆን ትክክል የሆነ ማለት ነው። እንግሊዘኛው ጥሩ አድርጎ ይገልጸዋል። That which is upright ይለዋል። ይህም ለእግዚአብሔር ለኢየሱስ ክርስቶስና በእርሱ ደግሞ ለሚያምኑ ሁሉ የተሰጠ ባህሪ ነው። ክርስቲያን ሊኖርበት የተገባ ወይም ደግሞ ከክርስቲያን የሚጠበቅ ባህሪ ነው። ትጉህ በእግዚአብሔር ነገር የሚተጋ፣ ቅድሚያ ሊሰጠው የሚገባውን የሚያውቅ፣ በቅድስና የሚመላለስ ታማኝ ሰው ማለት ነው። ከማንኛውም መጥፎ ነገር ራሱን ተግቶ የሚጠብቅ ማለት ነው። ሌላው ከእግዚአብሔር ባሪያ የምንመለከተው ባህሪ በመንፈስ ቅዱስ የመሞላት ጉዳይ ነው። አንድ ሰው በእግዚአብሔር መንፈስ በሚሞላበት ጊዜ ወይም ደግሞ በእግዚአብሔር መንፈስ በሚመራበት ጊዜ ላመነበት ነገር የተሰጠ ይሆናል። ሕይወቱን የሚመራው በስጋው ፍቃድና በስሜቱ ሳይሆን መንፈስ ቅዱስ ሊሆን ያለውን የሚገልጽለት ሰው ይሆናል። በዚህ በስምዖን ሕይወት ውስጥ ያየነው ይሄንን ነው። በእግዚአብሔር መንፈስ ተመርቶ ወደ ቤተ መቅደስ እንደሄደ እንደገና ጌታን እንደባረከ እናያለን። የእግዚአብሔር ባሪያ በጌታ ስም የሚባርክ ነው። ዛሬ በዕለት ኑሯችን ከሰዎች ጋር ባለን ግንኙነት ምን እያደረግን ነው ያለ ነው? ከአንደበታችን የሚወጣው ቃል ሌሎችን የሚባርክ ነው ወይ? በእግዚአብሔር ቃል መረዳትና በመንፈስ ቅዱስ ምሪት የእግዚአብሔር የሆነው ነገር የሚለቀቅልን ያንንም ደግሞ ለሌሎች የምናስተላልፍ መሳሪያዎች ነን ወይ? ስምዖን በጽድቅ በቅድስና በፍጹምነት በመሰጠት ጌታን ለሚያገለግሉ ሁሉ ጥሩ ምሳሌ የሚሆን ነው። እንደዚሁ ደግሞ ሐዋርያው ጳውሎስን እናያለን። ስለ ራሱ ሲናገር በሮሜ 1:1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ወገኖቼ የዳነው ለአገልግሎት ነው። አገልግሎት ስንል ሁላችን በአእምሯችን የሚመጣው ፑልፒት ላይ ቆመን መስበክ ወይ መዘመር እና ሌላም ሌላም ይመስለናል። አገልግሎት ሕይወትን በእግዚአብሔር ፈቃድና ሐሳብ መምራት ማለት ነው። አገልግሎት እኛ ፈልገን የምናገኘው የምናመጣው ጉዳይ ሳይሆን እኛ ለእግዚአብሔር ስንሰጥ እግዚአብሔር በእኛ ሕይወት ውስጥ የሚሰራው ነገር ነው። ብዙ ሰው ይህን ስላልተረዳ ብዙ ፍጭት፣ ብዙ ትግል እናያለን። ትንሽ ነገር ብልጭ ሲልለት በቃ ብዙ ያወቀ ብዙ የተረዳ በቃ ይመስለዋል፣ ብዙ ነገር ውስጥ ይገባል። እነኚህ አሁን የጠቀስኳቸው ሰዎች ምንም አይነት ትግል ስለ ራሳቸው ያደረጉ ሰዎች አይደሉም። ለተገለጠላቸው እውነት በተረዱት ሕይወት ለመኖር የሞከሩ ሰዎች ናቸው። ወገኖቼ የእግዚአብሔር ታማኝ ባሪያ መሆን የምንችለው ለእርሱ ለመታዘዝና እርሱን ለማስደሰት ስንችል ነው። ጌታ ኢየሱስ በዚህ ምድር አገልግሎቱ አንድ ጊዜም ከአብ ፈቃድ ወጥቶ ራሱን ያስደሰተበትና ለራሱ የኖረበት ጊዜ አልነበረም። በገላትያ 1 ምዕራፍ 1 ቁጥር 10 ላይ ሐዋርያው ጳውሎስ እግዚአብሔርን ደስ ስለማሰኘት ሲናገር እንዲህ ይላል፣ ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ ይላል። የብዙዎቻችን ችግር ራሳችንንና ሰውን ማስደሰት መሞከራችን ነው። በእርግጥ የምንኖረውም ለራሳችን ደስታ ነው። በአብዛኛው ለራሳችን መልካም እያሰብን ደስ የሚያሰኘንን መፈለግ የለብንም እያልኩ አይደለም። እንደ ክርስቲያኖች የምንጊዜው ምኞታችንና ፍላጎታችን እግዚአብሔርን ማስደሰትና መምሰል ወይም ክርስቶስን መምሰል ሊሆን ይገባል። የልባችን ምኞት ይሄ ከሆነ ክርስቶስ ራሱን ባሪያ አድርጎ ካገለገለ እኛም ከሞት ላዳነን አባታችን ታማኝ ባሪያዎች ልንሆን ይገባናል የሚለውን ሐሳብ እንድንይዝ ነው። ስለዚህ ክርስቶስን ለመምሰል ልክ ክርስቶስ ባለፈበት አልፈን ለእግዚአብሔርም ለሰዎችም ታማኝ ባሪያዎች ከሆን ልክ ለክርስቶስ የተደረገለት ለእኛም ይደረግልናል። ክርስቶስ እስከ ሞት ድረስ በመታመኑና በማገልገሉ እግዚአብሔር ያለ ልክ ከፍ ከፍ እንዳደረገው በፊልጵስዩስ 2:9 ላይ እናነባለን። ወገኖቼ በጣም መልካም የሆነውን የእግዚአብሔር ነገር የምናገኘው ወደ ላይ ለመውጣት በመታገል ሳይሆን ራሳችንን ዝቅ አድርገን በመውረድና በታማኝነት በማገልገል ነው። በፍጹም ልብ የእግዚአብሔር ባሪያዎች የሆኑትን ብቻ የእግዚአብሔርን ነገር ያገኛሉ። ለእግዚአብሔር ታማኝ ስንሆን እግዚአብሔርም ለእኛ ታማኝ ሆኖ ያገለግለናል። እኛ ባነስን ቁጥር የእግዚአብሔር ነገር በሕይወታችን እያደገ ይመጣል። ዝቅ ማለትና ማነስ የትህትና ምልክት ነው። በያዕቆብ 4:10 ላይ በጌታ ፊት ራሳችሁን አዋርዱ ከፍ ከፍ ያደርጋችኋል ይላል። ወገኖቼ እንደሚታበዩ ሰዎች እንዳንታበይ፣ ምክንያቱም እግዚአብሔር የሚጠላው ነገር ቢኖር ትዕቢተኛን ልብ ነው። በዳንኤል 4:30 ላይ ዳንኤል ንጉሱ ይህች እኔ በጉልበቴ ብርታት የሰራኋት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። በዚያው ቅጽበት መንግስት ከአንተ አለፈች ብሎ ተነገረው። ከዚያም መኖሪያው በምድረ በዳ ሆኖ እንደ በሬ ሳር ይበላ ጀመር። 7 ዘመናት ካለፉበት በኋላ አይኑን ወደ ሰማይ አንስቶ አእምሮው እንደ ተመለሰለት እናነባለን። ወገኖቼ እግዚአብሔር በሰዎች መካከል አያዳላም። ቀድሞ የነበሩትም ባሪያዎችን አረማመዳቸውን ከእርሱ ጋር ባደረጉ ቁጥር በኑሯቸው በአገልግሎታቸው ይባርካቸው ነበር። ጌታ ዛሬም ለልጆቹ ያንን ያደርጋል። ክርስቶስን ለመምሰል ቃሉን ሰምቶ ከመታዘዝ ሌላ የሚጠይቀው ነገር የለም። በፈቃዱ ራሱን ዝቅ አድርጎ የሚያገለግለውን ሁሉ ይባርካል፣ መጠቀሚያውም ያደርጋል። በማቴዎስ 20:26-28 ላይ በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ እንዲሁ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ወገኖች እዚህ ላይ አንድ ልንረዳው የሚገባ ነገር አለ። ራስን ዝቅ ማድረግ ማለት ራስን መጣል ማለት አይደለም። ብዙ ሰው ይህንን ባለማስተዋል ብዙ ያልታሰበ ነገር ሲያደርግ ይገኛል። እኛ እግዚአብሔር ለክብሩ የፈጠረን እጅግ የከበርን ሰዎች ነን። የእግዚአብሔር መንፈስ ማደሪያ ከመሆን ሌላ ምን ክብር አለ? ይህንን እግዚአብሔር ለእኛ የሰጠንን ክብር የምንጠብቀው የራሳችንን ክብር በመፈለግ ሳይሆን እግዚአብሔርን በሕይወታችን በማክበር ነው። እርሱን ስናከብር እሱ እኛን ያከብረናል። የራሳችንን ጥቅም ብቻ ከማሰብ የራሳችንን ፍላጎት ብቻ ከመከተል የወንድማችንን የእህታችንን ፍላጎት ማስቀደም ስንጀምር እኔ ለኔ ከማለት ስንላቀቅ ያን ጊዜ የእግዚአብሔር ክብር በእኛ ላይ ይሆናል። ጌታ ኢየሱስ ከፍ ከፍ ያለና የከበረው ታላቅ ክብሩን ጥሎ ወደ ምድር ከመጣ በኋላ ነው። ጌታ ኢየሱስ ከራሱ ፍላጎት በፊት የደቀ መዛሙርቱን ፍላጎት በማስቀደም በዮሐንስ 13 ላይ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ። በዚያ ምሽት ለእርሱ የሚመቹትን መልካም የሆኑለትን ብቻ ሳይሆን ዛሬ የቅርብ ጓደኛ እንደምንለው ማለት ነው ያሉትን መርጦ ሳይሆን የሁሉንም እግር ጎንበስ ብሎ አጠበ። ጌታ ዝቅ በማለት ከፍ ማለት እንዳለ ያውቃል። ስለሆነም በደቀ መዛሙርቱ መካከል እንዳገልጋይ ሆኖ ተመላለሰ። ስለዚህ ወገኖቼ ክርስቶስን የምንመስለው በአመለካከትና በአስተሳሰብ ብቻ ሳይሆን በተግባርም ነው። ዛሬ በአእምሯችን የምናውቀው ብዙ ነገር አለ። ያ የምናውቀውን ግን በስራ ለማዋል እየታገልነን ጌታን መምሰል መጀመራችንን የምንለካው ልባችን ለሌሎችን ሌሎችን ለማገልገል የበደሉንን ይቅር ለማለት የሚጠሉንን ለማስቀር ወደ ሞት የሚነዱትን ለማዳን ስንነሳ የተቸገሩትን ስንረዳ ለአገልጋዮቻችን ስንታዘዝ የአስተሳሰብ፣ የአመለካከት፣ የአነጋገር፣ የተግባር ለውጥ በሕይወታችን ስንጀምር ነው። ይሄ መቼ ይሆናል ብንል አሁን በዚህ ደቂቃ ለጌታ እጃችንን እንስጥ። ብዙ ጊዜ ቃሉን ሰምተን ወዲያው እርምጃ የማንወስደው እደርስበታለሁ፣ በመጀመሪያ ያንንና ይህንን ላድርግ፣ በመጀመሪያ ራሴን ላስተካከል እያልን ይሆናል። ይሄ የሰይጣንና የስጋ መሰናክል ነው። ጌታ ሲናገረን እኛን ለማዳን ቀጠሮ ካላስያዘን፣ እኛ ለመፈወስ፣ እኛ ለመባረክ ለምንድን ነው በቀጠሮ ጊዜያችንን የምናሳልፍ? ማርያም ስለ መዋረድና ስለ መነሳት ስትናገር በሉቃስ ምዕራፍ 1 51 እና 52 ላይ በክንዱ ኃያል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንን ከፍ አድርጓል፣ የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷቸዋል ትላለች። ወገኖቼ በመጀመሪያ ትህትና፣ በመጀመሪያ ዝቅ ማለት፣ ከዚያም ክብሩ ይመጣል። እኛ ግን ነገሩን ተገላቢጦሽ አድርገነዋል። በመጀመሪያ ክብርን በመፈለግ ስለ ትህትና ብዙ እንናገር ይሆናል፣ ግን ያ አይሰራም። መንፈሳዊ ሕይወትና አገልግሎት መለኮታዊ አሰራር አለው፣ ዲቫይን ኦርደር አለው። ከዚያ ውጪ አይሰራም። ሰይጣንንና ዓለም በሚሰሩበት አሰራር የእግዚአብሔርን ፈቃድ ማድረግ አይቻልም። በዓለም ያሉትን ተመልከቱ። እኔ ለእኔ የእኔ ይበልጣል፣ በሆነው መንገድ እኔ ይበልጣለሁ፣ የማይቻለውን እንኳ እንደሚችለው መናገር፣ የማያደርገውን እንደሚያደርግ ማውራት ዋና ነገር ሆኗል። ይህ የዲያብሎስ ስርዓት ነው። ከዚህ እግዚአብሔር ስላዳነን እንደ ዳኑ ሰዎች ልንመላለስ የግድ ነው። በገላትያ 5:1 ላይ በነጻነት ልንኖር ክርስቶስ ነጻ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በዚሁ በገላትያ 5:13 እና 14 ላይ ወንድሞቼ ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው ይላል። የትህትና ተቃራኒ የሆነው ትዕቢት ነው። ለመሆኑ ትዕቢት ምንድን ነው? ይህን ጉዳይ ሐዋርያው ዮሐንስ በሁለተኛ መልእክቱ ምዕራፍ 2:15-16 ላይ እንዲህ በማለት ይገልጸዋል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የአይን አምሮት ስለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም ይላል። በዓለም ያሉት ምንድናቸው? የስጋ ምኞት፣ የአይን አምሮት፣ ስለገንዘብ መመካት። ዓለማዊነት ወይም የዓለም ነገር ያ በውጪ ያለው ብቻ ሳይሆን ብዙ ጊዜ ይሄ ይመስልናል ነገሩ የሚጀምረው ከኛው ከልብ ውስጥ ነው። ያዕቆብ ስለዚህ ሲናገር ይሄ ነገር ከውስጥ እንደሚጀምር እንዲህ ይላል። ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። በውስጣችን የሚጸነስ ምኞት ያድግና ኃጢአት ይሆናል። ዓለምን ውጭ አይደለም እንፈልጋት፣ ልባችን ውስጥ ዙፋኗን እንዳትተክል እዚሁ ነው መጠንቀቅ ያለብን። ከኛ ውስጥ የሚነሳው ነው እጅግ ከባዱ ነገር። የውስጠኛውን እኛነታችንን ከተቆጣጠርን የውጭው በእኛ ላይ ስልጣን ሊኖረው አይችልም። ስለዚህ ይህን ልናስተውለው ይገባናል። ስለ ገንዘብ መመካት ይላል ሁለተኛው ሐሳብ። ሰው ገንዘብ እንደ መሳሪያ በገንዘብ ከመጠቀም ሌላ ገንዘብ በማግኘቱ ማንነቱን ለማሳወቅ የሚታገል ከሆነ ይሄ ወደ መታረይ የሚያመራ ጉዳይ ነው። ጠላት ሰዎችን ዛሬ ከሚያጠምድበት ዋና መንገድ እነኚህ ሶስቱ ናቸው። ሔዋንን የፈተናት በአይን አምሮት ነው። ጌታንም የፈተነው በአይን አምሮት ነው። እነዚህን ሀሳቦች በፍጥረት ምዕራፍ 3 ቁጥር 6 እና እንዲሁም በማቴዎስ 4 ቁጥር 1 እስከ 11 ባለው ላይ እናገኛለን። ወገኖቼ እነዚህ የተጠቀሱ ሶስት ነገሮች የራሳችንን ክብር እንድንፈልግ የሚያደርጉ ናቸው። እኛ ግን የተፈጠርነው እግዚአብሔር የሚከብርበትን ለማድረግ ለእግዚአብሔር ክብር ነው። በኢሳይያስ 43 ቁጥር 7 ላይ ወደ መጨረሻው ያሉት ጥቅሶች ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውንም ለክብሬ የፈጠርኩትን የሰራሁትንና ያደረግኩትን ሁሉ አምጣ እለዋለሁ ይላል። ወገኖቼ የራስን ክብር መፈለግ የእግዚአብሔርን ክብር መሻማት ነው። እኛ የተፈጠርነው እግዚአብሔርን ለማክበር፣ እግዚአብሔርን የምናከብረው ደግሞ ለተፈጠርንበት ዓላማ መኖር ስንጀምር ነው። እውነተኛው ክብር የሚገኘው እኛ እግዚአብሔርን አክብረን የእርሱን ክብር በእኛ ሲገለጽ ነው። ይህ ከእግዚአብሔር ጋር ባለን ግንኙነትና ቅርበት የሚመጣ ነገር ነው። ሙሴ ለአርባ ቀናት በሲና ተራራ በጾም ጸሎት ቆይቶ ሲመለስ የእግዚአብሔር ክብር በእርሱ ላይ ስለነበር ፊቱን እስራኤላውያን ማየት አልቻሉም። ዘጸአት 34 ላይ ቁጥር 34 እና 35 ላይ ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ አነሳ። በወጣ ጊዜም ለእስራኤል ልጆች የታዘዘውን ነገር ሁሉ ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ከእነሱ ጋር ሲነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር ይላል። ወገኖቼ የምንከብረው ክቡር ወደ ሆነው ጌታ ተጠግተን ያ የእሱ ክብር ወደ እኛ ሲተላለፍ ነው። እኛ የራሳችንን ክብር ስንፈልግ በራሳችን የምናመጣው ምንም ነገር የለም። አስቀድመን እግዚአብሔር ለክብሩ በአምሳሉ የፈጠረን ነን። ሰይጣን እግዚአብሔርም መሆን ትችላላችሁ ብሎ ከክብር ስፍራችን ወደ ውርደት አመጣን። ጌታ ግን በምሕረቱ ባለጸጋ ስለሆነ ልጁን በምትካችን እንዲሞት አድርጎ ወደ አጣነው ክብር መለሰን። ስለዚህ የእኛ ክብር እግዚአብሔርን በማክበር የምናገኘው እንጂ በዓለምና በስጋ መንገድ እየተጓዝን የሚመጣ አይደለም። እንግዲህ ክርስቶስን ለመምሰል ከሚያስችለን አንዱና ዋናው ነገር ዛሬ ልናሰምርበት የሚገባው ነገር ቢኖር ራሳችንን ዝቅ አድርገን በትህትና ጌታ እንደ ተመላለሰ ልንመላለስ እንደሚገባን ነው። የዛን ጊዜ ምን ማድረግ እንዳለብን ያ የተሰበረ ልብ ሲኖረን የእግዚአብሔር መንፈስ ወደኛ ስለሚቀርብ እግዚአብሔር ወደኛ ስለሚቀርብ የእግዚአብሔር የሆነው ነገር ያለ መከልከል በእኛ ውስጥ ይለቀቃል። ያን ጊዜ ለራሳችን ሳይሆን ለሌላውም የምንኖር እንሆናለን። ወገኖቼ እግዚአብሔር አምላካችን በዚህ ጉዳይ እንዲረዳን እስቲ እንጸልያለን። ምክንያቱም ጌታ እግዚአብሔር መልካም አባት ነው። ለኛ የሚያስፈልገንን የሚያቅ ደግሞም የሚያስፈልገንን በወቅቱ የሚያደርግልን ጌታ ነው። ስለዚህ ይህንን ልብ ብለን ልናስበው ይገባል። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ስለዚህ ቀን ምሕረት ቸርነት ብዙ ስለሆነ አመሰግናለሁ። ጌታ ሆይ ትሁት ልብ እንድትሰጠን ዝቅ ብለን ጌታ ሆይ ሌላውን ለማገልገል እንድንነሳ እንድትረዳን እንለምናለን። በዚች ምድር ላይ የተጠራ ነው የዳን ነው ጌታ ሆይ ቀድሞ ወደ ነበርንበት ክብር እንድንመለስ ነውና እንድናገለግልህ ነውና ይህን እንድትረዳን ወገኖቼንም እንድትረዳ እለምናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም። ሳምንት በሌላ መልእክት ደግሞ እስክንገናኝ ጌታ ይበርካችሁ። በዚህ መዝሙር ላያችኋለሁ።
Bye.